የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ምሽት ዝግጅታችን አሁን ጀመረ። በአማራ ክልል በቀጠለው ግጭት ሰሜን ወሎ ላይ ንጹሃን ዜጎች መገደላቸው ተገለጸ።
ሰማቾቹ እንግዲህ ከስድስቱ አንዱ ብቻ ነው የስጋ ዝምድና ራቅ ያለው እንጂ አምስቱ አንድ ቤተሰብ ነው።
እንቅስቃሴው ከህብረተሰቡ ውስጥ ለውስጥ ስለሚያደርጉት እነዚህ ከመንግስት በተቃራኒ የሚታገሉት ኃይሎች ወደዛ እንቅስቃሴ ሲደረግ እንደገና ከመከላከያ ደግሞ የሚደረጉት ግብረ መልሶች የረጅም ርቀት አንዳንድ መሳሪያዎች ሲጠቀም ያው ታርጌትት ያለመሆንና ሚሲንግ ሊያጋጥም ይችላል።
ቀደም ሲል የሰማችኋቸው የሟች ቤተሰብ የአካባቢ ነዋሪዎችና የወረዳው አስተዳዳሪ ሻለቃ ያሬድ አባትን ተከታትለው ነው የአሜሪካ ድምፅ የተናገሩትን ነው። ይህንን የተመለከተው ዘገባ በዕለቱ በምሽቱ የአብይ ርዕስ ወደ እናንተ የሚደርስ ነው የሚሆነው። ሌሎች ሀገር ውስጥና እንዲሁም ዓለም አቀፍ ዘገባዎችም በምሽቱ ዝግጅታችን ተካተዋል። ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ ማክሰኞ ሐምሌ 9 2016 ዓ.ም የምሽቱ የአሜሪካ ድምፅ ዝግጅታችን አሁን ይጀመራል። አስማማየን እያስተናገድኳችሁ ምሽቱን ከእናንተ ጋር እንማመሸው። ለዓለም ከተሰባሰቡ ዜናዎች ደግሞ አሉላ ከበደ እዚህ አብሮኛለ። የስቱዲዮን ቅንብሩ ይመራለን ኤልያስ አስማረ ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ ዌብሳይቶቻችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተከታተላችሁ ከእኛ ጋር አብራችሁን ማምሸት ትችላላችሁ። አሁን ከዓለም የተሰባሰቡ ዜናዎች ልመራችሁ፣ አሉላ ይጠብቃችኋል።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። የኬንያ ፖሊስ ናይሮቢ ውስጥ በሰላማዊ ሰልፈኞች ላይ በቀጥታ ተኮሰ። ካጋሜ 99 በመቶ ድምፅ አግኝተው ለአራተኛ ጊዜ ተመረጡ። እስራኤል በጋዛ የከፈተችውን ወታደራዊ ጥቃት መቀጠሏ ተዘገበ። የሚሉት ይገኙበታል። ወደ ዝርዝሩ እንዘልቃለን። የኬንያ ፖሊስ ናይሮቢ ውስጥ በሰላማዊ ሰልፈኞች ላይ በቀጥታ መተኮሱ ተገለጠ። በኬንያ በዛሬው ዕለት በተካሄደው የጸረ መንግሥት ተቃውሞ እንቅስቃሴ ወቅት ፕሬዚዳንት ዊልያም ሩቶ ከሥልጣን እንዲወርዱ በሚጠይቁ ሰልፈኞችና በፖሊስ መካከል በተቀሰቀሰ ግጭት አንድ ሰው መገደሉን ሮይተርስ ዘግቧል። የአገሪቱ ሸንጎ አቅርቦት የነበረው የግብር ማሻሻያ ረቂቅ ሕግ በመቃወም ከአንድ ወር በፊት የተቀሰቀሰው ሕዝባዊ ተቃውሞ ሩቶ እቅዱን ውድቅ አድርገው አብዛኛውን የካቢኔያቸውን አባላት ካሰናበቱም በኋላ አላቆመም። የተቃውሞ አድራጊዎቹ ሩቶ ስልጣናቸውን እንዲለቁና ሙስና እንዲያበቃ እንዲሁም መልካም አስተዳደር እንዲሰፍን የስርዓት ለውጥ እንፈልጋለን ሲሉ ይደመጣሉ። ይህ በእንዲህ እንዳለ እስካሁን የተካሄዱት የተቃውሞ እንቅስቃሴዎችን ተከትሎ በተቀሰቀሱ ግጭቶች 50 ያህል ሰዎች መገደላቸውን በመንግስት የሚደገፈው የኬንያ የሰብአዊ መብቶች ብሔራዊ ኮሚሽን አስታወቀ። በተያያዘ ሌላ ዜና ከዋና ከተማይቱ ናይሮቢ ደቡባዊ ዳርቻ ከምትገኘው የኪቲንጌላ ከተማ ድንጋይ በመወርወርና ጎማ በማቃጠል ሩቶ ከስልጣን ይውረዱ የሚል መፈክር ያሰሙ በነበሩ ተቃውሞ አድራጊዎች ላይ ፖሊስ ተኩስ መክፈቱን ሮይተርስ አመልክቷል። ተባብሶ የቀጠለው የሱዳን የፖለቲካ ቀውስ ቁጥራቸው 50,000 የሚጠጋ ሱዳናውያን በምስራቅ ሱዳኗ ገዳሪፍ መጠለላቸውንና በመጪዎቹ ቀናት ውስጥም ተጨማሪ ተፈናቃዮች ይደርሳሉ ብለው እንደሚጠብቁ የዩኒሴፍ ባለስልጣናት ትናንት አስታውቀዋል። ዓለም አቀፉ የሕፃናት መርጃ ድርጅት ዩኒሴፍ ፕሮግራም አስተባባሪ ሲናገሩ የአገር ውስጥ ተፈናቃዮች ማዕከል ካለፈው ሐምሌ 2 አንስቶ 400 ሕፃናትን መመዝገቡን አመልክተዋል። ወደ ነጻ ምርጫ በሚደረግ ሽግግርና ተዋጊ ኃይሎችን የማዋሃድ እርምጃ ከተመለከቱ ጉዳዮች ጋር በተያያዘ በሱዳን ጦር ሠራዊትና በፈጥኖ ደራሽ ኃይሉ መካከል ባለፈው ዓመት የሚያዝያ ወር የተቀሰቀሰውን ውጊያ ተከትሎ 25 ሚሊዮን ሕዝብ ከሱዳን ሕዝብ ገሚስ ያህሉም ማለት ነው እርዳታ የሚሻ መሆኑን የተባበሩት መንግስታት ድርጅት ባለሥልጣናት ይፋ አድርገዋል። የረሃብ አደጋ እያንዣበበ መሆኑን ያስጠነቀቁት እነኚሁ ባለሥልጣናት አክለውም 10 ሚሊዮን ሱዳናውያን ቀያቸውን ጥሎ መሰደዳቸውን ጠቁመዋል። በሌላ ዜና የሰላማዊ ዜጎችን ደህንነት ለማስጠበቅና ለተረጂዎች የነፍስ አድን እርዳታ ለማድረስ የሚያስችል ሁኔታ ለመፍጠር ለታለመ የተኩስ አቁም ስምምነት ተፋላሚውን ወገኖች ለማደራደር ላለፈው ሐሙስ ጄኔቫ ላይ ተይዞ ለነበረው በመንግስታቱ ድርጅት የተመራ ድርድር አንደኛው ወገን ብቻ መገኘቱ ተገልጧል። የትኛው ወገን ሳይገኝ እንደቀረ የጠየቀው የጄኔቫ የሚገኘው የመንግስታቱ ድርጅት ጽህፈት ቤት ቃል አቀባይ ግን የቡድኑን ማንነት ይፋ ከማድረግ ተቆጥበዋል። ካጋሚ በ99 በመቶ ድምፅ ለአራተኛ ጊዜ ተመርጠዋል። የሩዋንዳው ፕሬዚዳንት ፖል ካጋሜ ሁለት እጩዎች ብቻ ተፎካካሪያቸው ሆነው እንዲቀርቡ በተደረገበት ምርጫ ከፊል ውጤት ከመራጩ ህዝብ 99.15 በመቶ የሆነ ድምፅ በማግኘት ያቺን ሀገር ለአራተኛ የስልጣን ዘመን ለመምራት እየተሰናዱ ነው። ትንሽቱን አፍሪካዊት ሀገር ለሶስት አስርታት በጠንካራ ክንድ በፕሬዚዳንትነት ያስተዳደሩት ካጋሜ በትላንቱ ምርጫ የማሸነፋቸው እጣ ያልተጠበቀ አልነበረም። ይሁንና የምርጫ ጣቢያዎች ከተዘጉ 7 ሰዓታት በኋላ የአገሪቱ የምርጫ ኮሚሽን ያወጣው ከፊል የምርጫ ውጤት 99.15 በመቶ ድምፅ ማግኘታቸውን ይፋ አድርጓል። የአሁኑ ውጤት የ99.79 በመቶውን መራጭ ድምፅ ካገኙበት ከ7 ዓመታት በፊት ከተካሄደው ምርጫ ከነበረውም የላቀ መሆኑ ተመልክቷል። እስካሁን ተጠናቆ ከገባው 79 በመቶ የመራጭ ድምፅ የዲሞክራቲክ ግሪን ፓርቲው እጩ ፍራንክ ሃቢኔዛ 0.53 በመቶ ሲያገኙ በግል የተወዳደሩት ፊሊፕ ሃይፓናማ የ0.32 በመቶ ብቻ ማግኘታቸውን ይፋ የተደረገው ውጤት አመልክቷል። የከፊል ምርጫ ውጤት ይፋ መደረጉን ተከትሎም የ66 ዓመቱ ካጋሜ ከፓርቲያቸው የሩዋንዳ አርበኞች ግንባር ዋና ጽህፈት ቤት ሆነው ባሰሙት ንግግር ለተጨማሪ 5 ዓመታት የሥልጣን ዘመናቸውን ያራዘመላቸውን የሩዋንዳ ሕዝብ አመስግነዋል። የምርጫው ውጤቶች በጣም ከፍተኛ ነጥብ የሚያመለክቱ አሃዞች ብቻ አይደሉም። 100% የሆነ ውጤት ቢሆንም ስለ ቁጥር ብቻ አይደለም፣ ይልቁንም ሕዝብ ያለውን እምነት የሚያሳይ እንጂ። ያ ደግሞ በጣም አስፈላጊ ጉዳይ ነው ብለዋል ካጋሜ። ሁሉንም ችግሮች በጋራ መፍታት እንደምንችል ተስፋ አለኝ ሲሉም እምነታቸውን አንጸባርቀዋል። አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ የሚተላለፈውን የሰዓቱን የዓለም ዜና ነው። እስራኤል በጋዛ የከፈተችውን ወታደራዊ ጥቃት መቀጠሏ ተዘገበ። የእስራኤል ጦር ኃይል በጋዛ ሰርጥ የተከፈተውን ወታደራዊ ዘመቻ በአየርና በምድር የሚያካሂዱ ጥቃቶቹ ቀጥሏል። በማዕከላዊ ጋዛ በሚገኘው የአልማጋዚ የስደተኞች መጠለያ ውስጥ ያለ አንድ የመኖሪያ ቤት በእስራኤል የአየር ድብደባ መመታቱን ተከትሎ በጥቃቱ የተገደሉ 5 ፍልስጤማውያንን አስከሬን ማግኘታቸውን የጋዛ ጤና ባለሥልጣናት አስታውቀዋል። በአቅራቢያው የሚገኘው የዴይር አባላ ሆስፒታል ባለሥልጣናት በበኩላቸው 3 ሰዎች በአየር ድብደባው መገደላቸውን ተናግረዋል። አሶሺየትድ ፕሬስ የዜና ወኪል ባጠናቀረው ሌላ ዘገባ መንገድ ላይ የነበረ አንድ ሰው መገደሉንና ሌሎች 6 ሰዎች በአየር ድብደባው መቁሰላቸውን አመልክቷል። በሌላ በኩል እስራኤል በሶሪያና ሊባኖስ አዋሳኝ ድንበሮች አካባቢ በትላንትና ዕለት በፈጸመችው የአየር ድብደባ መሐመድ ባራ ካተርጅ የተባሉ ከፕሬዚዳንት ባሽር አልአሳድና ከአገዛዛቸው ጋር የቅርብ ግንኙነት ያላቸው መሆኑ የተነገረ አንድ በንግድ ሥራ የተሰማሩ ሰው ተገድለዋል። ዘገባዎች ጨምሮ እንዳመለከቱት ካታራጂ የተገደሉት ሁለቱን አገሮች ከሚያዋስነው የድንበር አካባቢ ካለ አውራ ጎዳና ላይ የተሳፈሩበት መኪና በተመታበት ወቅት ነው። ካተርጂ በነዳጅ ሽያጭ ሥራ የተሰማሩ ባለሀብት ሲሆኑ በአሳድ መንግስትና በእስላማዊ ጽንፈኛ ቡድን መካከል የሚደረጉ የንግድ ሽርክናዎችን የማቀላጠፍ ስራ ይሰራሉ በሚል በምትወነጅላቸው ዩናይት ስቴትስ ከዚህ ቀደም ማዕቀብ ተጥሎባቸው ነበር። ይህ በእንዲህ እንዳለ እስራኤል ባለፈው ቅዳሜ ያካሄደችው የአየር ድብደባ ኢላማ እንደነበር የተነገረው የሐማስ ወታደራዊ መሪ ዕጣ እስካሁን ያለመታወቁ ተገለጠ። እስራኤል ካሁን ቀደም በጦርነቱ ለተፈናቀሉ በርካታ ፍልስጤማውያን ደህንነት የተሻለ ቀጠና ነው ብላ ከነበረው ካን ዩኒስ ወጣ ብላ በምትገኘው አልማሳዊ ላይ በፈጸመችው የአየር ድብደባ 90 የሚሆኑ ሰዎች መገደላቸውን የአካባቢው ጤና ባለሥልጣናት ተናግረዋል። እስራኤል በበኩሏ ጥቃቱ 1200 ሰዎች የተገደሉበትንና ሌሎች 250 ሰዎች የታገቱበትን ሐማስ ባለፈው የመስከረም ወር መገባደጃ በደቡባዊ እስራኤል የፈጸመውን ጥቃት ባቀነባበረው መሐመድ ዲፍ ላይ የተነጣጠረ መሆኑን አመልክታለች። የሐማሱ ጥቃት መነሻ በማድረግ እስራኤል በጋዛ በከፈተችው ወታደራዊ ዘመቻ እስካሁን ቁጥራቸው ከ38500 በላይ የሚሆኑ ሰዎች ሲገደሉ ከ88800 በላይ የሚሆኑ ሌሎች መቁሰላቸውን በሐማስ የሚመራው የጋዛ ጤና ጥበቃ ሚኒስቴር አስታውቀዋል። ይበንዲ እንዳለ ግብጽ ኳታር የዩናይትድ ስቴትስን ጨምሮ የተኩስ አቁም ስምምነት ለማድረግ ሲጥሩ ቢቆዩም ጦርነት እንዲቆምና ጋዛ ውስጥ በሐማስ ተይዘው የሚገኙትን ታጋቾች መለቀቅ ያካተተ አዲስ ስምምነት ላይ መድረስ ግን እስካሁን አልተቻለም። በመጨረሻም ምስራቃዊ አፍጋኒስታን ውስጥ 40 ሰዎች በከባድ ዝናብ፣ 17 ሰዎች ደግሞ በተሽከርካሪ አደጋ ሕይወታቸውን አጡ። የታሊባን ባለሥልጣናት እንዳስታወቁት ምስራቅ አፍጋኒስታን ውስጥ በጣለው ከባድ ዝናብ 40 ሰዎች ሕይወታቸውን ሲያጡ ቁጥራቸው 350 የሚጠጉ ሌሎች የመቁሰል አደጋ ደርሶባቸዋል። የናንጋንሃር ክፍለ ግዛት ቃል አቀባይ ጨምረው እንዳስረዱት ከሞቱት ውስጥ የመኖሪያ ቤታቸው ጣሪያ በላያቸው ላይ የተደረመሱ 5 የአንድ ቤተሰብ አባላት ይገኙበታል። ሌሎች 4 የቤተሰቡ አባላትም የመቁሰል አደጋ እንደደረሰባቸው ተመልክቷል። በተጨማሪም 400 የሚደርሱ የመኖሪያ ቤቶችና 60 የኤሌክትሪክ ምሰሶዎች የወደሙ ሲሆን በጠቅላይ ግዛቲቱ ዋና ከተማ የተለያዩ አካባቢዎች የኤሌክትሪክ ኃይል አቅርቦት መቋረጡ ተዘግቧል። በሌላ ዜና አንድ አውቶቡስ ተጎልብጦ 17 ሰዎች ሲገደሉ 34 ሰዎች ደግሞ መቁሰላቸውን የሀገሪቱ ዜና ማሰራጫ ይፋ አድርጓል። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
አድማጮቻችን የሐምሌ 9/2016 ዓ.ም የምሽት ዝግጅታችን ተቀጠለ ነው። ቀደም ሲል ከዓለም የተሰባሰቡ ዜናዎች ወደ እናንተ ደረሱ። ለዜናዎቹ አሉላን በጣም አመሰግናለሁኝ። በምሽቱ እያስተናገድኳችሁ አብሬያችሁ ቆይታ እያደረግኩ ያለሁት አስማማየ ነው ነኝ። እንዲሁም በፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። የዌብና ማህበራዊ ድረገጽ ፕሮዲሰራችን ደግሞ አባየው ገበያው ናት። አብራችሁ ስላላችሁ እናመሰግናለን። አሁን ቀጥታ ወደ ምሽቱ አብይ ርዕስ እንላለን። በሰሜን ወሎ ዞን ጉባላፍቶ ወረዳ ውድመን በተባለ ስፍራ በመከላከያ ኃይልና በፋኖ ታጣቂዎች መካከል ባለፈው ሳምንት አርብ መካሄዱ በተገለጸው የተኩስ ልውውጥ 6 ያልታጠቁ ሰዎች መገደላቸውን የሟች ቤተሰብና የአካባቢ ነዋሪዎች ለአሜሪካ ድምፅ ተናግረዋል። ከሟቾቹ ውስጥ 5 የቅርብ ዝምድና እንዳላቸው አስተያየት ሰጪዎቹ ጠቅሰው ከእነርሱም 3ቱ አባትና ልጅ መሆናቸውንም አመልክተዋል። የጉባላፍቶ ወረዳ አስተዳደር የደረሰውን ጉዳት አምኖ መጠኑን ግን በዝርዝር ከመግለጽ ተቆጥቧል። የወረዳው አስተዳዳሪ ሻለቃ ያሬድ አባተ ከመንግስት በተቃራኒ የቆሙ ሲሉ የጠሯቸው አካላት በዙ መሃል ሳሉ የተኩስ ልውውጥ ስለሚደረግ ባልታጠቁ ሰዎች ላይ ጉዳት መድረሱን አስረድተዋል። መስፍን አራጌ ዝርዝር አለው።
በአማራ ክልል ሰሜን ወሎ ዞን ጉባላፍቶ ወረዳ 024 ቀበሌ ውድመን በተባለ ስፍራ ባለፈው ሳምንት አርብ ሐምሌ 5 ቀን 2016 ዓ.ም ከረፋዱ 4 ሰዓት ገደማ በፌዴራሉ የመከላከያ ኃይልና በፋኖ ታጣቂዎች መካከል መካሄዱ በተገለጸው የተኩስ ልውውጥ ያልታጠቁ ሰዎች መገደላቸውን አንድ የሟች ቤተሰብ ለአሜሪካ ድምጽ ተናግረዋል። በደህንነት ስጋት ምክንያት ስማቸው እንዳይጠቀስ የጠየቁት እኒሁ አስተያየት ሰጪ በመኖሪያ ሰፈራቸው የወደቀ ከባድ መሳሪያ የቤተሰባቸውን አባል እና የአካባቢውን ሲቪል ነዋሪዎች ገድሏል ብለዋል።
ተሟቾቹ እንግዲህ ከስድስቱ አንዱ ብቻ ነው የስጋ ዝምድና ራቅ ያለ ያለው እንጂ አምስቱ አንድ ቤተሰብ ነው ማለት ያጎት ያክስት ልጅ ቢሆኑም አንድ ቤተሰብ ነው። ዝም ብሎ አንድ አካባቢ አንድ ሰፈር ነው። ከነዚህ ሁሉ ከነዚህ አባትና ልጅ ሁለት ልጅ የሞተው የአማራ ሸቱ ከነ ልጆቹ እዛ ተዋበይ በላይ የምትባለው ደግሞ ትልቅ ሴት ናት። ወደ 70 ዓመት የሚሆናት እዛው ደግሞ እሷም ያጎት አሁን የዚህ ያጎት ሚስት ናት። ሌላ ደግሞ ህፃን ልጅ አለ እዛ ውስጥ። ሰባተኛው ሰው አሁን እንግዲህ ይሙት ይዳን እንደ አላህ አለም ሕክምና ላይ ነው ወልዲያ እና በእንደዚህ አይነት ሁኔታ ነው እንግዲህ ያለው። በጣም የሚያሳዝነው 7 መድፍ ነው እዛቸው አካባቢ እንግዲህ የወደቀው። ከ7ቱ 3ቱ ሰው ላይ ነው ያረፈው፣ 4ቱ ደግሞ መሬት ላይ ነው ያረፈው።
በተመሳሳይ የደህንነት ስጋት ስማቸው እንዳይጠቀስ ያሳሰቡ ሌላው አስተያየት ሰጭም ከባድ መሳሪያው በሰውና በመኖሪያ ቤት ላይ ጉዳት ሲያደርስ በቅርብ ርቀት ላይ እንደነበሩ አስታውሰው የአንድ ቤተሰብ አባላት ከሆኑት በተጨማሪ 7 ቤተሰብ የሚያስተዳድር ሌላ ሰውም መግደሉን ጠቁመዋል።
7 ቤተሰብ የሚያስተዳድር ልጅ ነው አሁን አንደኛው ሲያደርስ ሲመለስ የተመታ ዝም ብሎ።
በሰሜን ወሎ ዞን የጉባላፍቶ ወረዳ ዋና አስተዳዳሪ ሻለቃ ያሬድ አባቴ የደረሰውን ጉዳት አምነው የጉዳቱን መጠን ግን በቁጥር ከመጥቀስ ተቆጥበዋል።
እንቅስቃሴው ከህብረተሰቡ ውስጥ ለውስጥ ስለሚያደርጉት እነዚህ ከመንግስት በተቃራኒ የሚታገሉት ኃይሎች ወደዛ እንቅስቃሴ ሲደረግ እንደገና ከመከላከያ ደግሞ የሚደረጉት ግብረ መልሶች የረጅም ርቀት አንዳንድ መሳሪያዎች ሲጠቀም ያው ታርጌትድ ያለመሆንና ሚሲንግ ሊያጋጥም ይችላል። ይሄ ተፈጥሯዊ ነው። አንድ አካባቢ ብክለት ሲኖረው ችግር ሲኖረው ምቹም አይሆነው ለሁሉም ለእንስሳቱም ለሁሉም ስለሆነ ይሄ በጥንቃቄ እንዲደረግ ከህዝብ ጋር ተንዳይል ሰራዊቱም እንዲጠነቀቅ ይሄ ጊዜያዊ መፍትሄ ነው። በዛ ልክ እየሰራ ነው።
አስተዳዳሪው ከመንግስት ተቃራኒ የቆሙ ኃይሎች ሲሉ የገለጿቸው አካላት በህዝቡ መሃል ሳሉ የተኩስ ልውውጥ በመደረጉ ሰብአዊ ጉዳት መድረሱን ቢገልጹም ሁለተኛው አስተያየት ሰጪ ግን በዚህ የአስተዳዳሪው ምላሽ አይስማሙም።
አንድ ጊዜ ጦርነት ገጥሞበት ነበር እንደዚህ ፋኖ ጋር፣ ግን ይህ የሚባለው የለም። አሁን እኮ በጣም የሚገርመው ማለት ነው ጦርነት የለ ምንም በሌለበት በቃ ጊዜ ከበር መሰረ ሲሆን ሲያርፍ ምስል።
ሻለቃ ያሬድ ግን አሁንም በአካባቢዎቹ አስተማማኝ ሰላም አለመኖሩን ያመለክታሉ።
በእነዚህ ጉዳት በተስተናገደባቸው አሰስመንት መረጃ መሰብሰብ አንችልም፣ ሄደን እንትን ማለት አንችልም። ምክንያቱም መገዳደያ መጠፋፊያ ሆኖ ነው ያለው። ዘላቂ መፍትሄ የሚያመጣው በውይይት በመግባባት ያለን ሀሳብ ወደ ጠረጴዛ ወደ ማዕከል በማምጣት ከመንግስት በተቃራኒ ያሉ ወገኖቻችን በተቻለ መጠን ሀሳባቸውን በጠመንጃ ለመፍታት ማሰቡ አይጠቅምም። ይህን ህብረተሰቡ ተጽዕኖ እንዲያደርግ ምክረ ሀሳብ እንዲያቀርቡ በመሰረታዊነት በዚህ አግባብ እንዲፈታ ነው እየተደረገ ያለው። እነሱ ደግሞ በትጥቅ ትግል እናሳካለን የሚሉ እንቅስቃሴዎች ነው ያሉት። በእኛ በኩል ዋናው አቅጣጫ የሚባለው ይሄ ነው።
በሰሜን ወሎ ዞን በተለይም በላሊበላ ከተማ እንዲሁም በሀብሩ በቁባ ላፍቶና ሌሎች ወረዳዎች በወታደራዊ ትጥቅ የታገዘ ተመሳሳይ ግጭት በመከላከያ ኃይሉና በፋኖ ታጣቂዎች መካከል በተደጋጋሚ እንደሚቀሰቀስ ለአሜሪካ ድምጽ አስተያየታቸውን የሰጡ የአካባቢው ነዋሪዎች አመልክተዋል። በዚህ ግጭትም የሲቪል ሰዎች ሞትና የአካል ጉዳት፣ የንብረት ውድመት መድረሱንና የደረሰ አዝመራም መጥፋቱን ነዋሪዎች ተናግረዋል። በኢትዮጵያ ሰብአዊ መብቶች ኮሚሽን ተጠባባቂ ዋና ኮሚሽነር ራኬብ መሰለ ለአሜሪካ ድምጽ እንዳስረዱት መስሪያ ቤታቸው በትጥቅ ግጭት አውድ ውስጥ ሆነው ባልታጠቁ ሰዎች ላይ የሚደርሰው ጉዳት እንደሚያሳስበው ደጋግመው ሪፖርት ማውጣቱን አውስተው ያቀረባቸው ምክረ ሀሳቦች ተፈጻሚ ባለመሆናቸው ችግሩ አሁንም መቀጠሉን አስረድተዋል።
በትጥቅ ግጭት አውድ ውስጥ በርካታ ሲቪል ሰዎች ላይ ከፍተኛ የሰብአዊ መብት ጥሰቶች አሁንም እየደረሰ ነው፣ እንደቀጠለ ነው። ምክንያቱም ግጭቶቹ ዘላቂና ሰላማዊ መፍትሄ እስካላገኙ ድረስ ተመሳሳይ የሰብአዊ መብት ጥሰቶች፣ የሰዎች መሞት፣ አካል ጉዳት፣ የመሰረተ ልማት መውደም እንዲሁም የግለሰቦች ንብረቶች ላይ ጉዳት መድረሱ መቀጠሉ ስለማይቀር አሁንም ሰላማዊና ዘላቂ መፍትሄ የሚገኘው በድርድርና በሰላማዊ ንግግር ስለሆነ እሱ እስካልተፈጸመ ድረስ አሁንም በስፋት እየተካሄደ ነው። እሱን በተመለከተ ያወጣናቸው ምክረ ሀሳቦች አልተፈጸሙም ማለት እንችላለን። አሁንም አመታዊ ሪፖርታችን ላይ እንደገለጽ ነው አሳሳቢ ሆኖ እንደቀጠለ ነው።
በሲቪል ሰዎች ላይ በመከላከያ ኃይሉ ይደርሳል ስለተባለው የጅምላ ግድያ በ36ኛው የህዝብ ተወካዮች ምክር ቤት መደበኛ ጉባኤ ላይ ጥያቄ የቀረበላቸው ጠቅላይ ሚኒስትር አብይ አህመድ በጅምላ ለማሸነፍ የተነሱ ሲሞት ነው ጅምላ ግድያ ተፈጸመ የሚሉት፣ ከዚህ ባለፈ መከላከያው በጅምላ አይገድልም፣ የተፈጸመ ስህተት ካለ ግን ኃላፊነት ወስደን እናርማለን ማለታቸው ይታወሳል። ኢትዮጵያ ፒስ ኦብዘርቫቶሪ የተባለ ድረገጽ ባለፈው ሰኔ 28 ቀን 2016 ዓ.ም ለንባብ አበቃው ጽሑፉ በሰኔ ወር ብቻ በአማራ ክልል 9 ዞኖች ውስጥ በመከላከያ ኃይሉና በፋኖ ታጣቂዎች መካከል 81 ግጭቶች እንደነበሩ አስታውሶ አብዛኞቹ ግጭቶች በሰሜን ሸዋ፣ ምዕራብ ጎጃም፣ ሰሜን ወሎ፣ ኦሮሞ ብሔረሰብ አስተዳደርና አዊ ብሔረሰብ አስተዳደር ዞኖች ውስጥ የተካሄዱ መሆናቸውን ዘርዝሯል። ሪፖርቱ ከፋኖ ቡድን ታጣቂዎች ጋር የትጥቅ ግጭት ከተነሳበት ካለፈው ዓመት ሚያዝያ ወር 2015 ዓ.ም እስከ ዘንድሮ ሰኔ 2016 ዓ.ም ባለው ጊዜ ውስጥ 6.1 ሚሊዮን የሚደርስ ሕዝብ ለግጭት ተጋላጭ መሆኑን አክሎ ጠቅሷል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
የምትከታተሉት ከዋሽንግተን ዲሲ እየተላለፈላችሁ የሚገኘውን የማክሰኞ ምሽት የአሜሪካ ድምፅ ዝግጅታችን ነው። ቀደም ሲል የምሽቱ አብይ ርዕስ ወደ እናንተ ደረሰ። ቀጥሎ ደግሞ የትንታኔው መጽሔት ወደ እናንተ የሚደርስ ይሆናል። ወደ መጀመሪያው የትንታኔ መጽሔታችን ዘገባ እናልፋለን። በአፋር ክልል አዋሽ ከተማ ባለፈው ሳምንት ቅዳሜ ወደ አዲስ አበባ እየተጓዘ በነበረ ሚኒባስ ታክሲ ላይ በተፈጸመ ጥቃት ሁለት ተሳፋሪዎች መገደላቸው ተገለጸ። የአሜሪካ ድምፅ ያነጋገራቸው የሶማሌ ክልል መንግስት ቃል አቀባይ ጥቃቱ ሟቾቹ ማንነት ላይ ተመስርቶ የተፈጸመ እንደሆነ ሲገልጹ፣ አንድ የአዋሽ ከተማ ነዋሪ የግድያው መነሻ የግል ጸብ ነው ይላሉ። አዲስ ቸኮል በዚህ ጉዳይ ተጨማሪ አለው።
በአፋር ክልል አዋሽ ከተማ ባለፈው ሳምንት ቅዳሜ ሐምሌ 6 ቀን 2016 ዓ.ም ከጅጅጋ ወደ አዲስ አበባ ይጓዝ በነበረ ሚኒባስ ታክሲ ላይ በአንድ ታጣቂ ተፈጸመ በተባለ ጥቃት የሁለት ሰዎች ህይወት ማለፉን የአሜሪካ ድምፅ ያነጋገራቸው ተሳፋሪዎች ገልጸዋል። አቶ በድሪ ሙሳ ዩሱፍ የተባሉ ተሳፋሪ በመኪና አደጋ ጉዳት የደረሰበት ወዳጃቸውን ለተሻለ ሕክምና ከጅጅጋ ወደ አዲስ አበባ ይዘው በሚኒባስ ታክሲው እየተጓዙ እንደነበር ጠቅሰው አዋሽ ከተማ ላይ ሲደርሱ ድንገተኛ ጥቃቱ እንደተፈጸመባቸው አስረድተዋል።
በሃርቲሼክ ከተማ የመኪና አደጋ የደረሰበትን ወዳጃችንን ይዘን ለከፍተኛ ሕክምና ወደ አዲስ አበባ እየተጓዝን ነበር። አዋሽ ከተማ ስንደርስ ለምን እንደሆነ ባልገባን ሁኔታ በተተኮሰብን ጥይት ከመካከላችን ሁለት ሰዎች ሲገደሉ፣ ለሕክምና የወሰድነውን ታማሚ ደግሞ ከሚኒባስ ታክሲው አውርደው አስፋልት ላይ ጎትተውታል። እኔ በተኩሱ በተፈጠረው ግርግር መሃል ሮጬ አመለጥኩና የከተማዋ ነዋሪ የሆነ ሰው ሶማሊኛ እንዳትናገር ብሎ አሳስቦኝ በቤቱ ደበቀኝ።
የሶማሌ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱልቃድር ረሺድም ተሳፋሪዎቹ ሲጓዙባት የነበረችው ሚኒባስ ተሽከርካሪ ላይ ከአዋሽ ከተማ መግቢያ ጀምሮ ክትትል ሲደረግባት ቆይቶ ጥቃት መፈጸሙን ተናግረዋል።
ከሁለት ቀን በፊት በአዋሽ ከተማ ሚኒባስ የያዙ አምስት የሶማሌ ተወላጅ እዛ ሲያልፉ ሌላ ታስሮባቸው ሶማሌ ምናምን ተብሎ ነው የተጮሪባቸው። ኋላም አካባቢ ኬላውን ገመዱ ተፈቶ አለፉ። እዛ ከኬላ አንድ ልጅ ባጃጅ ይዞ ሲከታተላቸው ነበር። ከተማ ሲገቡ ማደያ እና ምግብ ቤት አካባቢ ለመጠቀም ዞር ብሎ ሲገቡ ጩኸት ከኋላ ይሰማሉ። ሰዎቹ ሶማሌ ምናምን ምናምን የተባለ ጩኸት ከኋላ ሲሰሙ ወዲያው ነው በአንድ ደቂቃ ውስጥ በባጃጅ የተከበቡት፣ በብዙ ባጃጅ ማለት ነው። መውጫ አጡ። ያመልጡ ነበር ግን የሚወጡበት ያው ሰው ገጭቶ መሮጥ እንጂ ሌላ አማራጭ አልነበራቸውም። መጨረሻ በባጃጅ የተከበቡ ዋናው ነጋዴ፣ የሞተው ነጋዴ አቁምና እኔ ላነጋግራቸው ብሎ መኪናውን ያስቆማል። ሊወርድ ሲል አንድ ሰው ከህዝቡ ማልቶ ከዛ ፍቅሩን እናሱ ህይወቱ እንዲያልፉ ምክንያት መመልስ ተከስባቸው ማለት ነው።
በጉዳዩ ላይ ከአፋር ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ፣ ከዞን 3 እና ከአዋሽ ከተማ አስተዳደር ምላሽ ለማግኘት ያደረግነው ጥረት አልተሳካም። ይሁንና የአዋሽ ከተማ ነዋሪው አቶ ቃሲም አህመድ ድርጊቱ ሲፈጸም በቦታው ከነበሩ ሰዎች እንደሰሙት የግድያው መነሻ የግል ጸብ ነው ይላሉ።
መሀል ከተማው ላይ እነዚህ የሶማሌ ክልል ማህበረሰብ የሆኑ እነሱ መኪና ይዘው ከዛ መኪናውን መሀል መንገድ ላይ ያቆምና ወርዶ ባለ ሱቁ ጋር ይሄድና ሱቅ ላይ ወሪያ ውሃ እንጣ ብሎ በኃይል ቃል ይናገረዋል። ከዛም በኋላ ልጁም ደግሞ ከዚህ በፊት ከዚህ ከሶስት ቀን ከአራት ቀን በፊት በቤተሰቡ ላይ ሶስት ቤተሰቡ በዚሁ በኢሳ እና በአፋር ኮንፍሊክት የሞቱበት ስለነበረ ቀጥታ ለምን እንደዚህ ይሆናል? ለምን ትቆጣለህ? ሁለተኛ ደግሞ እኔ ዋሪያ አይደለሁኝም አፋር ነኝ ይለዋል። ዋሪያ ለምን ትለኛለህ ሲለው ብትሆንስ ምን ታመጣለህ ብሎ ይሄ ሶማሌው ልክ በዛው በመጣበት ፎርስ በቦክስ ይመተዋል። የዛን ሰዓት በቃ ልጁ ታጣቂም ነው ሮጦ ወጥ ገባና መሳሪያ አንስቶ ሲመጣ እሱ ሮጦ መኪና ውስጥ ሲገባ እሱንም አጠገቡም ያለው ሰው ላይ ተኮሰ። እንደሞቱ ነው ይህንን እንትን ያደረግኩት።
የጸጥታ አካላት በስፍራው ከደረሱ በኋላም የድርጊቱን ፈጻሚ ለሕግ አስተላልፎ ላለመስጠት ሙከራ ተደርጎ እንደነበር አቶ ቃሲም ጠቁመው፣ ቆይቶ ግን ግለሰቡ በሕግ ቁጥጥር ስር መዋሉን ተናግረዋል። የሶማሌ ክልል ቃል አቀባዩ አቶ አብዱልቃድር ረሺድ በአፋርና ሶማሌ ክልል አርብቶ አደር ማህበረሰቦች መካከል እንደቀጠለ የገለጹት ግጭት የቅዳሜው ጥቃት መንስኤው እንደሆነ ያስረዳሉ።
ጸጥታ ኃይሎች ያሉበት አካባቢ ነው። ስለዚህ ሆን ተብሎ በታርጌት ሶማሌ ማህበረሰብ ስሜት ለመምታት የተደረገ ነገር ነው። አመራሩ የሚያውቀው ጉዳይ ነው። ሰሞኑንም ግጭቶች ነበር። የሶማሌ አርብቶ አደር ማህበረሰብ ከአፋር ኃይሎች ጋር ግጭት ነበረ። በዛ መንስኤ ነው ይሄ አዋሽ ጋር ከዛ የተያያዘ ነው። ጠመንጃ ያልያዘ ሰላማዊ ሰው እንደውም ቁስለኛ ይዞ ወደ ሆስፒታል የሚሄድ ሰው በጥይት መግደል፣ ያው ይሄ ግልጽ የሆነ ጉዳይ ነው። ያው ከዛ ጋር ነው እኛ ተያያዥነት እንዳለው ምንስል
ከሶማሌ ክልል የሚነሱ ሀገር አቋራጭ አውቶቡሶች አሁንም ወደ አዲስ አበባ የሚያደርጉት ጉዞ በፌዴራል የጸጥታ አካላት እገዛ አለመቋረጡን የገለጹት አቶ አብዱል ቃድር፣ ሆኖም በአፋርና ሶማሌ ክልሎች ዳግም የተቀሰቀሰውን ግጭት ተከትሎ በመኪና ወደ አዲስ አበባና አዳማ ከተሞች ለመጓዝ ስጋት የገባቸው ሶማሌ ክልል ነዋሪዎች መኖራቸውን አመልክተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ካለፈው ሰኔ ወር መግቢያ ጀምሮ በሁለቱ አርብቶ አደር ማህበረሰቦች ግጭት የተነሳ የንብረት ውድመት፣ የመፈናቀልና የግድያ ሪፖርቶች እየደረሱት መሆኑን ሰሞኑን ባወጣው ሪፖርቱ ላይ አመልክቷል። የሁለቱ ማህበረሰቦች ግጭት ለመፍታት በተደጋጋሚ ተደርጓል ከሚባሉ ጥረቶች በአንጻሩ እስካሁን ዘላቂ መፍትሄ ሊገኝ አልቻለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ፕሬዚዳንታዊ ዕጩ ትራምፕ ከግድያ ሙከራ በኋላ የታዩበት የሪፐብሊካን ፓርቲ ብሔራዊ ጉባኤ እየተካሄደ ነው። በትላንትና ሰኞ የተከፈተውን የሪፐብሊካን ፓርቲ ብሔራዊ ጉባኤ የቀድሞ ፕሬዚዳንት ዶናልድ ትራምፕ በህዳሩ ፕሬዚዳንታዊ ምርጫ የፓርቲው ዕጩ እንዲሆን በይፋ ሰይሟል። ትራምፕም የግድያ ሙከራ በተደረገባቸው በሁለተኛው ቀን በሪፐብሊካን ፓርቲ ብሔራዊ ጉባኤ ላይ በምሽት በመገኘት ለህዝብ ታይተዋል። የቪኦኤ ካሮሊን ፐርሱቲ ከሚልዎኪ ዊስኮንሰን የላከችውን ዘገባ እንግዶ ወልዴ ያቀርበዋል።
ዶናልድ ትራምፕ የግድያ ሙከራ ተደርጎባቸው ጆሮአቸው ከቆሰለ በኋላ በህዝብ መድረክ ላይ ሲታዩ የትላንት ምሽቱ የመጀመሪያው ነው። ከግድያ ሙከራው በሁለተኛው ቀን መሆኑ ነው። ፓርቲያቸው ብሔራዊ ጉባኤውን ሚልዎኪ ዊስኮንሰን ውስጥ በማካሄድ ላይ ነው። ዶናልድ ትራምፕ ንግግር ማድረግ አላስፈልጋቸውም ነበር። የየክፍለ ግዛቱ ተወካዮች ያንን ሲያደርጉ አምሽተዋል። አብረዋቸው በምክትል ፕሬዝደንትነት የሚፎካከሩት የኦሃዮ እንደራሴ ጄዲ ቫንስ በስፍራው ታድመው ነበር። በምክትል ፕሬዝደንትነት እጩ ማን ያጅባቸዋል የሚለው ትልቁ የፖለቲካ ሚስጥር ሆኖ ቆይቶ ትናንት ምሽት ይፋ ሆኗል። የ39 ዓመቱ እንደራሴ ጄዲ ቫንስ የፕሬዝደንታዊ ምርጫ ፉክክሩ ወጣትነት የሚነፍስበት እንዲሆን ያደርጋሉ ተብሏል። ሂልቢሊ ኤሌጂ በሚል በጻፉትና የገጠሪቱ የአሜሪካ የማኅበራዊና ፖለቲካዊ ሁኔታን በሚዳስሰው የትውስታ መጽሐፋቸው የሚታወቁት ጄዲ ቫንስ የቀድሞ የአሜሪካ የሠራዊት አባል ሲሆኑ በአንድ ወቅት ዶናልድ ትራምፕን የአሜሪካው ሂትለር ብለው እስከ መጥራት የደረሱ ነቃፊያቸው ነበሩ። ፕሬዚደንት ባይደን ቫንስን የትራምፕ አምሳያ ሲሉ ጠርተዋቸዋል። በእርሳቸው ቀጥተኛ አባባል ደግሞ በሳይንሳዊ መንገድ ክሎን የተደረጉ ወይም ትራምፕን ሆነ የተፈጠሩ ናቸው። የጄዲ ቫንስ ምክትል ፕሬዝደንት እጩ መሆናቸው ዜና የተበሰረው በጉባኤው የመጀመሪያ ቀን ውሎ ነበር። ሁለት ሺህ አራት መቶ የሚሆኑት ከየክፍለ ግዛቱ የመጡ የፓርቲ ወኪሎች በሙሉ ዶናልድ ትራምፕ ፕሬዝደንታዊ እጩ እንዲሆኑ ድምፃቸውን ሰጥተዋል። ጉባኤው ከሚደረግበት ትንሽ ራቅ ብሎ ባለ ስፍራ የሪፐብሊካን ፓርቲውን ፖሊሲዎች እንዲሁም ትራምፕን የሚቃወሙ ሰልፈኞች ተስተውለዋል። ከእነዚህ አንዱ በዛው ሚልዎኪ ነዋሪ የሆኑት ጃን ሚለር ናቸው።
ሁለት እጩዎች እንዳሉና አንደኛው እጩ በ34 ክሶች ጥፋተኛ እንደተባሉ ማስታወስ አስፈላጊ ነው ብዬ አስባለሁ።
የቫንስ በምክትል ፕሬዝደንት እጩነት መመረጥና ትራምፕ ከተፈጸመባቸው የግድያ ሙከራ ተርፈው ወደ ምርጫው መመለስ በጉባኤው የተሰባሰቡትን የየግዛቶቹ የፓርቲ ተወካዮችና ታዳሚዎች ይበልጥ አነቃንቋል። በጉባኤው የተሳተፉትና ከኒውዮርክ የአሜሪካ ምክር ቤት አባሉ ማይክል ላውለር የሚሉት አለ።
ጥያቄው ስላለፈው አይደለም። ጥያቄው ስለ ወደፊት እጣችንና እንደ አንድ ሀገር እንዲሁም የአሜሪካን ሕዝብ በሚመለከቱ ጉዳዮች ላይ እንዴት ወደፊት እንሄዳለን የሚለው ነው።
በጉባኤ ላይ በመሳተፍ ላይ ያሉት ወኪሎች በፓርቲው ውስጥ የበለጠ አንድነት እንዲፈጠር እንደሚሹ ተናግረዋል። በመጀመሪያው ቀን ውሏቸው ፕሬዝደንታዊና ምክትል ፕሬዝደንታዊ እጩዎች በመመረጣቸው ሙሉ ትኩረትና ድጋፋቸውን በእነርሱ ላይ ያደርጋሉ። ካሮሊን ፐርሱቲ ላላከችው ዘገባ እንግዶ ልነኝ ዋሽንግተን ዲሲ።
አድማጮቻችን፣ አሁን ደግሞ የሪፐብሊካን ብሔራዊ ጉባኤ ወደሚካሄድበት ዊስኮንሰን ሚልዎኪ እናመራና ባልደረባዬ ሀብታሙ ስዩም ጋር በቀጥታ ስርጭት ቆይታ የማድረግ ነው የሚሆነው። ሀብታሙ እንደምን ውለሃል? እስኪ የመጀመሪያ ጉዳይ ያድርገና ሰው ቀደም ባለው ዘገባም እየተመለከት ነው ነበር። ፕሬዚዳንት ትራምፕ የግድያ ሙከራ ከተደረገባቸው ከሁለት ቀናት በኋላ ትላንት ምሽት በጉባኤው ላይ ታይተዋል። እስኪ በስፍራውም ስለነበርክ ድባቡ ምን ይመስል ነበር?
አመሰግናለሁ አስማማው። ከ48 ሰዓታት በኋላ ከግድያ ሙከራ ያመለጡት ዶናልድ ትራምፕ በትናንትናው ዕለት እዚህ ሚልዎኪ በሚደረገው የሪፐብሊካኑ ጉባኤ ላይ ተገኝተዋል። እጅግ የሚገርምና እጅግ የጋለ አቀባበል ጠብቋቸዋል። እዚህ በነበሩት ከ2400 በላይ በሆኑት የሪፐብሊካን ፓርቲ ተወካዮች እንዲሁም ደግሞ ፓርቲውን በሚደግፉት በሺዎች በሚቆጠሩ ሰዎች በከፍተኛ ጩኸትና ሆታ ነው እንግዲህ አቀባበል የተደረገላቸው። ትራምፕ በግድያ ሙከራ ወቅት በጥይት የተጨረፈ ጆሮአቸውን በፋሻ ታሽገው ነበረ ብቅ ያሉት። ሆኖም ፊታቸው ላይ እሳቸውን በሚነበብ ስሜት ከህዝቡ ያገኙትን ምላሽ ያገኙትን አቀባበል እሳቸውም ሲመልሱ ታይተዋል። ንግግር ግን አላደረጉም። የእሳቸው ንግግር በሀገሪቱ ሁኔታ ላይ እንዲሁም ደግሞ በእጩ ፕሬዚደንታዊ ተወዳዳሪ ለመሆን በያዙት እቅድ ላይ ይፋዊ ንግግር ያደርጋሉ ተብሎ የሚጠበቀው ሐሙስ ዕለት ነው። በአጠቃላይ የነበረው አቀባበል ግን እጅግ ደማቅ የነበረ እሳቸውም በቀጣዩ የፕሬዚደንት ውድድር ላይ ውጤታማ ሊያደርጋቸው የሚችል አይነት ድጋፍ ያገኙበት ነው ማለት ይቻላል። እዚህ የነበረው አቀባበል
በእጩ ፕሬዚዳንታዊና ምክትል ፕሬዚዳንት ሆኖ የሚወዳደሩትንም ትናንትና የሪፐብሊካን ፓርቲ ብሔራዊ ጉባኤ የሰየመበት ነበር። ግን በትኩረት ስቦ የነበረው ምክትል ፕሬዚዳንቱ ነው እንዲወዳደሩ የሰየማቸው ጄዲ ቫንስ ጉዳይ ነበር። እስኪ ለአድማጮቻችን ጄዲ ቫንስ ማን ናቸው ለሚሉት አጭር ማብራሪያ ስጥልን።
ጄዲ ቫንስ የኦሃዮ ግዛት ሴናተር ናቸው። በሴናተርነት ማገልገል የጀመሩት የዛሬ 18 ወራት ነው። በእጅጉ የሚታወቁት ግን በጸሐፊነታቸው፣ በሕግ አዋቂነታቸው እንዲሁም ደግሞ ቀኝ ዘመም ፖለቲካ አራማጅነታቸው ነው። ገና ወጣት የሆኑ ፖለቲከኛ ከመሆናቸው ባሻገር በትራምፕ ላይ ቀደም ባሉት ዘመናት በሚሰነዝሩት ትችትና አስተያየት የሚታወቁ ነበሩ። አሁን ግን የትራምፕ ምክትል ፕሬዚደንት ለመሆን የሚያበቃቸውን ኃይል የሚያስፈልጋቸውን ድጋፍ ከራሳቸው ከትራምፕ አግኝተዋል ማለት ነው።
እስኪ የመጨረሻ ሀብታሙ ላደርግልና ከጉባኤው ባሻገር በውጭም የተቃውሞ ድምጾች፣ ሰልፎች የተካሄዱ እንደነበረም ቀደም ሲልም ስንከታተል ነበረ። ስለ እሱ እንድታነሳለ በዛውም ደግሞ ቀጣይ ቀናት ፕሮግራሞቹ ምን ይመስላሉ የጉባኤው የሚለውን እናንሳ።
መልካም አስማማው፣ እኛ ካለንበት የአርኤንሲ ወይንም ደግሞ የሪፐብሊካኑ ብሔራዊ ጉባኤ ከሚደረግበት የፋይዘር ማዕከል ውጪ ያሉት ቦታዎች ጠዋት ላይ ከፍተኛ የሆነ ሰላማዊ ሰልፍ ተካሂዶባቸዋል። የተካሄዱ በሚገኙ ሰላማዊ ሰልፎች መካከል ከፖሊስ ጋር በሚፈጠሩ አንዳንድ መገዳደሮች ምክንያት 3 ሰዎች በቁጥጥር ስለመዋላቸው ተሰምተዋል። ከዚያ ጎን ለጎን ግን በአብዛኛው ሰላማዊ የሆነ የተቃውሞ እንቅስቃሴ ሲደረግ ነበረ። ዛሬ ላይ የሚደረገው መርሃ ግብር ሌታስ ሜክ አሜሪካ ሴፍ አጌን ወይም ደግሞ አሜሪካን በድጋሚ ደህንነቷ የተጠበቀች እናደርግ በሚል መርህ በአሜሪካ የስደተኞች ፖሊሲ ዙሪያ የፖለቲካ ምልከታዎችና የፖሊሲ ሀሳቦች ይቀርባሉ ተብሎ ይጠበቃል። በዚህ ሀገር አቆጣጠር ከምሽቱ 11 ሰዓት እስከ ምሽቱ 4 ሰዓት ድረስ የሚቆይ ዝግጅት ነው የሚሆነው። በነገራችን ላይ በትናንትና ሁለት ከመክፈቻው ዝግጅት ጎን ለጎን ሌታስ ሜክ አሜሪካ ዌልዝ አጌን ወይንም ደግሞ አሜሪካን በድጋሚ የበለጸገች እናደርግ በሚል ርዕስ በአሜሪካ ኢኮኖሚያዊ ሁኔታዎች ላይ ትንታኔዎች፣ የፖሊሲ አማራጮችና ተጓዳኝ ዝግጅቶች ሲካሄዱ ነበረ። በነገ ዕለትና ከነገ በኋላም ደግሞ በተለያዩ ተጓዳኝ መሰናዶዎች ይህ ጉባኤ ይቀጥላል ተብሎ ይጠበቃል። እጅግ የሚጠበቀው ግን ሐሙስ ዶናልድ ትራምፕ የሚያደርጉት ንግግር እንዲሁም በፓርቲያቸው የተሰጣቸውን ኃላፊነት የሚቀበሉበት ልዩ መድረክ ነው ተብሎ ይጠበቃል።
ሀብታሙ፣ ምናልባት ከማጠቃለላችን በፊት የቀድሞ ፕሬዚዳንትና የሪፐብሊካን ፓርቲ እጩ ዶናልድ ትራምፕ የሚያደርጉት ንግግር እንደሚጠበቃል ብለኛል እና ቀደም ሲል በትኩረቶቹ ጉዳይ ትናንትናም ከጋዜጣ ጋር በነበራቸው ቆይታ ያነሷቸው አሉ እና በትኩረት ሊናገሩባቸው ይችላሉ በተባሉ ጉዳዮች ላይ ትኩረት የተደረገባቸው ይችላል በተባሉ ጉዳዮች ላይ የተነሱ ነገሮች ካሉ ስለ እሱ ልታጋራን ትችላለህ?
እንግዲህ ዶናልድ ትራምፕ የአሁኑ የምርጫ ቅስቀሳችን ዋነኛ ትኩረት በአሜሪካ ምጣኔ ሀብት እንዲሁም ደህንነት ላይ የተጋረጡ ስጋቶችን ማጉላት ነው። በሳቸው እምነት እንዲሁም በቀደም ብሎ በነበረው ክርክራቸው እንደተሰማ በጆ ባይደን ዘመን የአሜሪካ ኢኮኖሚ በእጅጉ ተዳክሟል፣ ድንበሮቿ የሚደፈሩ ሆኗል፣ የማህበራዊ ኑሮም የተናጋ ሆኗል በሚሉት ሀሳቦች ላይ ነው እንግዲህ እሳቸው ክርክራቸውን ሲያቀርቡ የሚሰማው። በመጪው ሐሙስ በሚኖረው ንግግራቸው ወይንም ደግሞ ይፋዊ የፕሬዚደንት እጩ የመሆናቸውን ጉዳይ በሚያሳውቁበት ቀን ላይ እነዚህ ነጥቦች ላይ ትኩረት አድርገው ይናገራሉ ተብሎ ይጠበቃል። በስደተኞች ጉዳይ፣ በምጣኔ ሀብት መናጋት ጉዳይ ላይ የሚያተኩር ትችትና መሰል ንግግሮች ይጠበቃሉ ተብሎ ነው እንግዲህ የሚታሰበው።
ባልደረባ የሀብታሙ ስዩም የሪፐብሊካን ብሔራዊ ጉባኤ እየተካሄደ ከሚገኝበት ከዊስከንሰን ሚልዋኪ በቀጥታ ስርጭት ተገኝተን ለአድማጮቻችን ማብራሪያ ስለሰጠን አመሰግናለሁ። አድማጮቻችን፣ ወደ ሌሎች ዘገባዎች አልፋለሁ። ቀጥሎ ወደ እናንተ የምናደርሰው ዘገባም ከዚሁ ጋር የተያያዘ ነው። ባለፈው ቅዳሜ በቀድሞ ፕሬዚዳንት ዶናልድ ትራምፕ ላይ የተካሄደውን የግድያ ሙከራ ተከትሎ ሚልዋኪ ከተማ ውስጥ እየተካሄደ ለሚገኘው የሪፐብሊካን ፓርቲ ብሔራዊ ጉባኤ ጥበቃ ባለው ብቃት እንደሚተማመን የፕሬዚዳንታዊ ደህንነት አገልግሎት አስታውቋል። የአሜሪካ ድምፁ አራሽ አራባሳዲ ያጠናቀረው ዘገባ ዝርዝሩ ይዟል። ቆንጅታዬ እንደሚከተለው ታቀርበዋለች።
ዶናልድ ትራምፕ ባለፈው ቅዳሜ ፔንሲልቬኒያ ውስጥ በደጋፊዎቻቸው ስብሰባ ላይ ሳሉ የደረሰውን ጥቃት የፌዴራሉ ምርመራ ቢሮ FBI የግድያ ሙከራ ሲል ገልጾታል። ትራምፕ የተተኮሰባቸው ጥይት ጆሮአቸውን እንደመታቸው የተናገሩ ሲሆን አጥቂው የተኮሰባቸው ዩናይትድ ስቴትስ ውስጥ የደረሱ በርካታ የጅምላ ግድያዎችን ያካሄዱ አጥቂዎች በሚጠቀሙበት AR ስታይል በሚባለው ቀላል ከፊል አውቶማቲክ ቀመንጃ እንደሆነ ነው ባለስልጣናት የገለጹት። የቀድሞውን ፕሬዚደንት ለመግደል ሙከራ በማድረግ የተጠረጠረው የ20 አመቱ ወጣት ቶማስ ማቲው ክሩክስ የተባለ እንደሆነ የፌዴራል ምርመራ ቢሮ ያስታወቀ ሲሆን የፕሬዚደንታዊ ጥበቃ አገልግሎት አባላት በጥይት መተው ገድለውታል። የዩናይትድ ስቴትስ የአገር ደህንነት ሚኒስትር አሌሃንድሮ ማዮርካስ ትናንት ሰኞ የሚከተለውን ገለጻ ሰጥተዋል።
President Biden's direction, an independent review of the incident will be conducted.
ፕሬዚዳንት ባይደን በሰጡት መመሪያ መሰረት ጥቃቱ ከመፈጸሙ በፊት፣ ጥቃቱ በተፈጸመበት ወቅትና ከዚያም በኋላ እንዲሁም ምስጢራዊ የአገር መሪዎች ጥበቃ አገልግሎቱና ሌሎችም ሕግ አስከባሪ ተቋማት የወሰዷቸውን እርምጃዎች የሚፈትሽ ገለልተኛ የማጣራት ሥራ ይከናወናል። ይህም የሚደረገው የሀገር መሪዎች ጥበቃ ያለምንም እክል መከናወኑን ለማረጋገጥ የሚያስፈልጉትን አስቸኳይና ዘለቄታዊ የእርምት እርምጃዎች ለይቶ ለማወቅ እንዲቻል በሚል ነው።
የደረሰውን ጥቃት ተከትሎ ባይደን ትራምፕን በስልክ እንዳነጋገሯቸው ዋይት ሀውስ ያስታወቀ ሲሆን ፕሬዚደንቱ አስከትለው ከኦቫል ኦፊስ ጽህፈት ቤታቸው መግለጫ ሰጥተዋል። የአንድነት ጥሪ ያሰሙ ሲሆን እንደ አውሮፓውያን አቆጣጠር የጥር 6ቱን በዩናይትድ ስቴትስ ምክር ቤት ላይ የተፈጸመውን ጥቃትና አክራሪዎች በምርጫ አስፈጻሚ ሰራተኞች ላይ የሚሰነዝሩትን ዛቻ ጨምሮ የአሜሪካን ፖለቲካ የወረሰውን ሁከት ባይደን አውግዘዋል። የቀድሞው ፕሬዚደንት በዚህ ሳምንት ሚልዋኪ ላይ በተከፈተው የሪፐብሊካን ፓርቲው ብሔራዊ ጉባኤ ላይ እየተካፈሉ ሲሆኑ በዚሁ ጉባኤ የፓርቲው እጩ ሆነው በይፋ እንደሚሰየሙ ይጠበቃል። በተያያዘም ፔንሲልቬኒያ ላይ ከደረሰው የግድያ ሙከራ በኋላ ምስጢራዊ የመሪዎች ጥበቃ አገልግሎት ለጉባኤው የሚሰጠውን ጥበቃ በሚመለከት ለሚቀርቡ ጥያቄዎች መልስ እየሰጠ ነው። የጉባኤው ጥበቃ አስተባባሪዋ ኦድሪ ጊብሰን ሲቺኖ በአንድ ጋዜጣዊ ጉባኤ ላይ የሚከተለውን ማብራሪያ ነበር የሰጡት።
ለዚህ ዝግጅት ባወጣነው የደህንነት ጥበቃ እቅድ እንተማመንበታለን። በእቅዳችን መሰረት ለመንቀሳቀስ ዝግጁ ነን። ላለፈው አንድ ዓመት ከመንፈቅ ሲሰራበት የቆየ ሂደት ነው። ማለትም ለዝግጅቱ አስፈላጊ የሆኑትን የደህንነት ጥበቃ እርምጃዎች የያዘ እቅድ ለማውጣት ላለፉት 18 ወራት አብረን ስንሰራ ቆይተናል።
ፌዴራል መንግስቱ የሚሰጠው ከፍተኛ ጥበቃ የሆነው ብሔራዊ ልዩ ጥበቃ የሚለው ደረጃ የተሰጠው የደህንነት ጥበቃ ዝግጅት መሆኑንም ተቋሙ አመልክቷል። ጉባኤው የሚካሄድባት የሚልዋኪ ከተማ ከንቲባ የሆኑት ካቬሊየር ጃንሰን በበኩላቸው የአንድ ዓመት ከመንፈቅ ዝግጅት በተደረገበት የጥበቃ መሰናዶ እንደሚተማመኑ ነው የገለጹት። የከተማዋ ቀዳሚ ደራሽ አካላትና የክፍለ ግዛቱ የህግ አስከባሪ ተቋማት በሙሉ ለሪፐብሊካን ፓርቲው ብሔራዊ ጉባኤ ጥበቃ ዝግጁ መሆናቸውን ከንቲባው አመልክተዋል። ወደ ፔንሲልቬኒያ ስንመለስ የፌዴራል ምርመራ ቢሮ FBI አባላት ቤተል ፓርክ በሚባለው የፔንሲልቬኒያ አካባቢ በሚገኘው በቀድሞ ፕሬዚደንት ትራምፕ ላይ የተኮሰው ተጠርጣሪ መኖሪያ ቤት ሲገቡ ታይተዋል። አጥቂው ፕሬዚደንቱ ላይ ለመተኮስ ምን እንዳነሳሳው አሁንም የሚታወቅ ነገር የለም። ቢሆንም ጥቃቱን ያደረሰበት ሁኔታ ልዩ የፖለቲካ ትኩረት እየሳበ ነው። የተወካዮች ምክር ቤት የቁጥጥርና የተጠያቂነት ኮሚቴ ሊቀመንበሩ የኬንታኪው ተወካይ ጄምስ ኮመር አሜሪካውያን መልስ ይፈልጋሉ ብለዋል። ኮሚቴያቸው የከፍተኛ የሀገር መሪዎች ጥበቃ አገልግሎት ዲሬክተር የሆኑት ኪምበርሊ ሽትል ቀርበው ቃላቸውን እንዲሰጡ ጥሪ የሚልክላቸው መሆኑንም ኮመር ተናግረዋል።
ቀጣይ ዘገባችን ደግሞ ከትራምፕ ጎን በእጩ ምክትል ፕሬዚዳንትነት የሚወዳደሩ ጄዲ ቫንስን ይመለከታል። በምክትል ፕሬዚዳንትነት እጩ ማን ይቀርባል የሚለው ጥያቄ ለወራት ከዘለቀ በኋላ ዶናልድ ትራምፕ የኦሃዮ እንደራሲ ጄዲ ቫንስ እንደመረጡ ትላንት ይፋ አድርገዋል። ጄዲ ቫንስ በእንደ አውሮፓውያን አቆጣጠር 1952 እጩ ምክትል ፕሬዚዳንት ከነበሩት ሪቻርድ ኒክሰን ወዲህ የቀረቡ ወጣት እጩ ናቸውም ተብሏል። ቫንስ ለፖለቲካ ፍክክሩ አዲስ ገቢ እንደመሆናቸው በፖለቲካ ረገድ ያላቸው ልምድ የሚፈተንበት ነው። የቪኦኤዋ ቲና ትሪን የላከችውን ዘገባ እንግዶ ወልዴ እንደሚከተለው ያቀርበዋል።
ትላንት በተከፈተው የሪፐብሊካኑ ፓርቲ ብሔራዊ ጉባኤ ላይ እንደራሴው ጄዲ ቫንስ ለምክትል ፕሬዚደንትነት እጩ ተወዳዳሪ መሆናቸው ይፋ ሆኗል። ለወራት የቆየው እጩ ማን ይሆናል የሚለው ጥያቄም መልስ አግኝተዋል። በትላንቱ የመጀመሪያው ቀን ጉባኤ ውሎ የሪፐብሊካኑን ፓርቲ በፕሬዝደንታዊ እጩነት እንደሚወክሉ የሚጠበቁት ዶናልድ ትራምፕ የ39 ዓመቱን የኦሃዮ እንደራሴ ጄዲ ቫንስ በምርጫ ፉክክሩ በምክትልነት ከጎናቸው እንዲቆሙ መርጠዋል። ትራምፕ ትሩስ ሶሻል በተሰኘው የማኅበራዊ ሚዲያ መድረካቸው ላይ ቫንስ ለምክትል ፕሬዝደንትነት ቦታው የሚስማሙና ተመራጩ መሆናቸውን አስታውቀዋል። የቫንስ የፖለቲካ ማንነት የሚቀዳው ረስት ቤልት በሚል ከሚጠራው የአሜሪካ አካባቢ ነው። የህዝባዊነት ስሜታቸው ትራምፕ ካላቸውና የነጭ የሰራተኛውን መደብ ከመሳብ ጋር የሚጣጣም ነው። ጆል ጎልድስቲን የምክትል ፕሬዝደንቶችን ታሪክ የሚያጠኑ ምሁር ናቸው።
Of the options that former President Trump had available to him, Senator Vance
የቀድሞ ፕሬዝዳንት ትራምፕ ካሏቸው አማራጮች ውስጥ እንደራሴው ጄዲ ቫንስ አሜሪካን እንደገና ታላቅ እናድርግ ከሚለው የትራምፕ መሪ ቃልና ከፍልስፍናቸው ጋር በተሻለ የሚቀርቡ ናቸው።
የምክትል ፕሬዝዳንቶች ታሪክ አጥኚው ጆል ጎልድስቲን እንደሚሉት የቫንስ መመረጥ ያልተለመደ ነው። አብዛኛውን ጊዜ በምክትል ፕሬዝዳንትነት የሚታጩት ግለሰቦች አዲስ ድምፅ ሰጪዎችን ለመሳብ እንጂ ቀድሞውንም የያዙትን መራጭ ለማግኘት እንዳልሆነ ይናገራሉ።
And so I think that what President Trump is hoping is that he will help energize
እንደምመስለኝ ፕሬዝዳንት ትራምፕ ተስፋ የሚያደርጉት ለርሳቸው ድምጽ ላይሰጡ የሚችሉትና እንደራሴ ጄዲ ቫንስ ተመሳሳይ ህይወት ውስጥ ያለፉትን ሰዎች ለመሳብና ድምጽ ለማግኘት ነው።
ቫንስ ለመታወቅ የበቁት በእንዳራፓን አቆጣጠር 2016 ሂልቢሊ ኤሌጂ በሚል በጻፉትና በልጅነታቸው የገጠማቸውን ድህነት እንዲሁም የትውልድ ከተማቸው ኦሃዮ የገጠማትን የኢንዱስትሪና የኢኮኖሚ ውድቀት በሚያሳየው የትውስታ መጽሐፋቸው አማካኝነት ነው። ወላጆቻቸው በልጅነታቸው በመፋታታቸው ቫንስ በአብዛኛው በአያቶቻቸው ስር ሆነው አድገዋል። እናት በዛን ወቅት በአደንዛዥ እጽ ተጠምዳ ነበር። ከሁለተኛ ደረጃ ትምህርት በኋላ በአሜሪካ ስራዊት ውስጥ የተመዘገቡት ቫንስ በኋላ ከኦሃዮ ስቴት ዩኒቨርሲቲ ቀጥሎም ከየል የህግ ትምህርት ክፍል ተመርቀዋል። ቫንስ በሳን ፍራንሲስኮ ቬንቸር ካፒታሊስት በመሆን ለሲሊከን ቫሊው ባለሀብት ፒተር ቲል ሰርተዋል። ፒተር ቫንስ ለእንደራሴነት በሚወዳደሩበት ወቅት 10 ሚሊዮን ዶላር ለምርጫ ዘመቻ ለግሰዋል። የቀድሞ የትራምፕ ነቃፊ አሁን ደግሞ አጋር የሆኑት ጄዲ ቫንስ በአንድ ወቅት ትራምፕን መወገዝ ያለባቸው እንዲሁም የአሜሪካው ሂትለር ሲሉ ጠርተዋቸዋል። በኋላ ግን ጠንካራ የትራምፕ ደጋፊና ለእርሳቸው የሚሟገቱ ሆነው ብቅ ብለዋል። ቫንስ ለትራምፕ በምክትል ፕሬዝደንትነት እጩ ከቀረቡት ውስጥ ያነሰ የፖለቲካ ልምድ ያላቸው ናቸው። የምክትል ፕሬዝደንቶች ታሪክ አጥኚው ጆል ጎልድስቲን ይቀጥላሉ።
I think that the attention that will be paid to the issue of
በፕሬዝዳንትነት የሚወዳደሩት እጩዎች ድሜ እንዲሁም በቅርቡ ዶናልድ ትራምፕ ላይ በተፈጸመው የግድያ ሙከራ ምክንያት ፕሬዝዳንቱን ማን ይተካል የሚለው ትልቅ የሚነሳ ጥያቄ ነው።
መከፋፈሉ እየጨመረ በመጣው ፖለቲካ ውስጥ እንዲሁም ትራምፕ በመላ ሀገሪቱ አንድነት እንዲኖር ጥሪ በማድረግ ላይ ባሉበት ሰዓት ከጎናቸው በመሆን አብረው የሚፎካከሩት ቫንስ መከፋፈሉን እንዲቆም ያደርጉ እንደው ወይም በተቃራኒው ተጨማሪ መከፋፈልን ይፈጥሩ እንደው የሚታይ ይሆናል። በዶናልድ ትራምፕ ላይ የግድያ ሙከራ በተደረገ ከሰዓታት በኋላ ከጆ ባይደን የምርጫ ዘመቻ የሚሰሙ ንግግሮች ለግድያ ሙከራው ምክንያት እንደሆኑ ቫንስ አስታውቀው ነበር። ቲና ትሪን ከኒውዮርክ ላላከችው ዘገባ እንግዶ ለነኝ ዋሽንግተን ዲሲ።
አድማጮቻችን እየተከታተላችሁ የምትገኙት ከአሜሪካ ድምጽ የተላለፈላችሁ የሚገኘውን በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዚህ ከዋሽንግተን ወደ እናንተ እየደረሰ የሚገኙ የአሜሪካ ድምጽ ዝግጅታችን የሐምሌ 9/2016 የማክሰኞ ምሽት ዝግጅታችን ነው። አሁን የመጀመሪያ ምሽቱን አጋማሽ አጠናቀናል። ሁለተኛው አጋማሽ ላይ እናልፋለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን ደግሞ ንግድና ምጣኔ ሀብት ነው። ሳምንታዊ የንግድና ምጣኔ ሀብት ዘገባችን ዛሬ ትኩረቱን ያደረገው አዲሱ የገንዘብ ፖሊሲ የዋጋ ንረትን ለመቆጣጠር ያስችላል ይሆናል ወይ በሚል ጉዳይ ላይ ነው። የኢትዮጵያ ብሔራዊ ባንክ አዲስ የገንዘብ ፖሊሲ ማዕቀፍ ባለፈው ሳምንት ይፋ አድርጓል። በብሔራዊ ባንክ ገዥ ማሞስ መስመላል ምረቱ ይፋ የተደረገው ይህ አዲስ የገንዘብ ፖሊሲ ማዕቀፍ በሁለት ተመን ላይ ወደ ተመሰረተው የገንዘብ ፖሊሲ የሚያሸጋግር ነውም ተብሏል። የአሜሪካ ድምጽ ያነጋገራቸው የፋይናንስና ምጣኔ ሀብት ባለሙያዎች እርምጃው ከፍተኛ የሆነውን የዋጋ ንረት ለማረጋጋት አስተዋጽኦ እንደሚኖረው ገልጸዋል። ከዚህ ጎን ለጎንም አገራዊ ሰላም በማረጋገጥ ምርታማነትን በማሳደግና የግል ዘርፉን በማነቃቃት ላይ መንግስት በትኩረት ሊሰራ እንደሚገባም ባለሙያዎቹ መክረዋል። ለዛሬ ንግድና ምጣኔ ሀብት ዘገባ የተጠናቀረው ዘገባ እንደሚከተለው ይቀርባል። የኢትዮጵያ ብሔራዊ ባንክ ገዥ ማሞ ምረቱ ሐምሌ 2/2016 ዓ.ም ምረት ተቀርጾ በተላለፈ ጋዜጣዊ መግለጫቸው ይፋ ያደረጉት አዲሱ የገንዘብ ፖሊሲ ማዕቀፍ በወለድ ተመን ላይ ወደ ተመሰረተ የገንዘብ ፖሊሲ የሚያሸጋግር ነው። ይህም ብሔራዊ ባንክ ለንግድ ባንኮች በሚሰጠው ብድር ላይ እንደ ኢኮኖሚ ሁኔታ የወለድ ምጣኔ ተመኑ ላይ ማሻሻያዎችን በማድረግ የዋጋ ንረትን ለመቆጣጠር ያለመ መሆኑን ተናግረዋል።
በአዲሱ የገንዘብ የፖሊሲ ማዕቀፍ መሰረት ባንኩ በዋናነት የገንዘብ ፖሊሲ አቋሙን ለማሳየትና አጠቃላይ የገንዘብና የብድር ሁኔታዎችን ለመወሰን የሚረዳ የብሔራዊ ባንክ ተመን ወይም ናሽናል ባንክ ፖሊሲ ሬት የሚባለውን የፖሊሲ ተመን ወይም የፖሊሲ ሬት ይጠቀማል። ይህ የብሔራዊ ባንክ የወለድ ተመን እንደ የዋጋ ንረትና የገንዘብ ሁኔታ እየታየ ከፍ ወይም ዝቅ የሚል ይሆናል። የብሔራዊ ባንክ የወለድ ተመን ለመጀመሪያ ጊዜ 15 በመቶ ይሆናል። ይህ የፖሊሲ ተመን በአሁኑ ወቅት የሚታዩ ማክሮ ኢኮኖሚያዊ ሁኔታዎችን ማለትም እየቀነሰ ያለውን ነገር ግን አሁንም ከፍ ብሎ የሚታየውን የዋጋ ንረት፣ ዝቅተኛ የመሰረታዊ ገንዘብ እንቅስቃሴና ካለፈው ዓመት ወዲህ በከፍተኛ ደረጃ እየወረደ የመጣውን የባንክ ብድር እድገት ከግምት ውስጥ ያስገባ ነው።
ባንኩ ከገንዘብ ፖሊሲ ጋር የተያያዙ የሰነድ ግብይት ጨረታ በየሁለት ሳምንቱ ማካሄድ፣ ለባንኮች የአንድ ቀን ብድር መስጠት፣ የገንዘብ ገበያ ምስረታና ቀድሞ ሲተገበሩ የነበሩ ፖሊሲዎችን በጊዜያዊነት መቀጠል በአዲሱ የገንዘብ ፖሊሲ ከሚወሰዱ እርምጃዎች መካከል መሆኑንም የባንኩ ገዥ ገልጸዋል። በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋላ አባተ መንግሥት ከዚህ በፊት የብድር ጣሪያ መገደብ፣ የግምጃ ቤት ሰነድ ሽያጭና የባንኮችን የብድር ምጣኔ መወሰን ቀጥተኛ የሚባለውን የፖሊሲ አይነት ይተገብር እንደነበር ይናገራሉ። አዲሱ በወለድ ተመን ላይ የተመሰረተው የገንዘብ ፖሊሲ ከዚህ የተለየ እንደሆነ የሚናገሩ ዶክተር ሰዋለ ስለ ፖሊሲው ምንነትም እንደሚከተሉ ያስረዳሉ።
አንድ ባንክ በተለያየ ምክንያት ገንዘብ ሊኩዲቲ ችግር ኑሮበት፣ የጥሬ ገንዘብ ችግር ኑሮበት ቢበደር ከብሔራዊ ባንክ አሁን ባለው የሚከፍለው 15% ነው መነሻው። ያ ማለት አንድ ባንክ በ15% ተበደረ ማለት ለባንኩ የዛ ገንዘብ ኮስቱ 15% ነው። ማበደር ቢፈልግ ከዛ ላይ ትርፉን የአስተዳደር ወጪውን ጨምሮ ነው የሚያበድረው። ስለዚህ በሌላ መንገድ የገንዘብ ዋጋ ኮስቱ እየጨመረ ይሄዳል ማለት ነው። ከ15% በላይ እያሳደገው ሲሄድ ባንኮች የሚያበድሩበት የወለድ ምጣኔ በዛው ልክ እየጨመረ ይሄዳል። ባንኮች የሚያበድሩበት የወለድ ምጣኔ እየጨመረ ሄደ ማለት ኢኮኖሚው ላይ ብድር የሚፈልጉ ፋይናንስ የሚፈልጉ ገንዘብ የሚፈልጉ ተቋማትና ግለሰቦች ለሚፈልጉት ገንዘብ የሚከፍሉት ዋጋ ከፍተኛ ስለሚሆንባቸው የብድር ፍላጎታቸውን የኢንቨስትመንት ፍላጎታቸውን ያሳንሰዋል። ስለዚህ ኢኮኖሚ ላይ ሰርኩሌት የሚያደርገው የገንዘብ መጠን እየቀነሰ ይመጣል። በሌላ በኩል ደግሞ ገንዘቡ ኢኮኖሚ ላይ ሰርኩሌት የሚሆነውን ገንዘብ መጨመር ሲፈልግ የብሔራዊ ባንክ እችን 15% ያላትን 10% ሊያደርሳት ይችላል፣ 9 ሊያደርጋት ይችላል፣ 12 ሊያደርጋት ይችላል። ያ ማለት የገንዘብ ዋጋ እየወረደ ሲሄድ የተቋማት የመበደር ፍላጎት ከፍተኛ ይሆናል። የተቋማት የመበደር ፍላጎት ከፍተኛ ከሆነ ባንኮች ከኢኮኖሚ በቁጠባ መልክ የሚያንቀሳቀሱትን የሰበሰቡትን ገንዘብ ኤግዞስት አድርገው ሲጠቀሙ ብሔራዊ ባንክ የሚያበድርበት ዋጋ ዝቅተኛ ከመሆኑ የተነሳ ምን ያደርጋሉ? ከብሔራዊ ባንክ ይበድሩና መልሶ ያበድራሉ። ስለዚህ ቀጥተኛ ባልሆነ መንገድ ኢኮኖሚ ላይ ያለውን የገንዘብ አቅርቦትና ፍላጎት መወሰን የሚያስችለውን መንገድ ነው እየተከተለ ያለው።
የፋይናንስና ምጣኔ ሀብት ባለሙያው ዶክተር አብዱል መናን መሐመድ በበኩላቸው ከአዲሱ ፖሊሲ በተጨማሪ በቅርቡ ለሕዝብ ተወካዮች ምክር ቤት የተመራው የብሔራዊ ባንክ አዋጅ የመንግስትን የመበደር አቅም የሚገታ ነው ይላሉ።
ይሄ ብቻ በተናጠል ብቻ መፍትሄ አይደለም። ሌሎችንም ጉዳዮች አጠቃላይ ማየት አለብን። አንደኛው አሁንም የተረቀቀው የብሔራዊ ባንክ ረቂቅ አዋጅ አየህ እንደሆነ የኢትዮጵያ መንግስት ከብሔራዊ ባንክ መበደር ከሞላ ጎደል ተከልክሏል ማለት ነው። ይሄ ጥሩ ነው። አየህ፣ ከዚህ በፊት ችግር የፈጠረው የኢትዮጵያ መንግስት እንደፈለገ ስለሚበደር ወደ ኢኮኖሚ የሚገባው ጥሬ ብር እንደ በከፊ ይገባ ነበረ። ባንኮች ያንን ጥሬ ብር ይዙና የተወሰነውን ብሔራዊ ባንክ ያስቀመጡና የእሱን 3-4 እጥፍ ደግሞ አባስተው ገንዘብ ይፈጥራል። አሁን ይሄ ገንዘብ ከተበጀለት ብሔራዊ ባንክ ተአማኒነቱ ከጨመረ፣ አየህ ብሔራዊ ባንክ ተአማኒነቱ በጣም ወሳኝ ነው። አሁን የተወሰነ ነጻነትን የመሰጠት ሁኔታ፣ የመንግስት ከብሔራዊ ባንክ የሚወስደው ብድር ገደብ የመደረግ ሁኔታ፣ ሌላው ከዛ ባሻገር ሌሎች ጉዳዮችም አሉ። የኢኮኖሚ ትንበያ ጉዳዮች ላይ ብቃቱ ምን ያህል ነው የሚለውንም ጉዳይ በጣም ከግንዛቤ ማስገባት አለብን። እነዚህ ሁሉ ነገሮቹ ተካተው ብሔራዊ ባንክ መስራት የቻለ እንደሆነ ዋጋ ግሽበት ላይ የተሻለ ለውጥ ሊያመጣ ይችላል እላለሁ።
ባለፈው ዓመት ብሔራዊ ባንክ የዋጋ ንረቱ ከነበረበት 29.3 የገንዘብ ቁጥጥር ፖሊሲዎችን በመተግበር በአንድ ዓመት ውስጥ ከ20% በታች አወርደዋለሁ በሚል ይፋ ያደረገው እቅዱ መሳካቱንና አሁን ያለው ሀገራዊ የዋጋ ንረት 19.9% ብቻ መሆኑንም በመግለጫው ተገልጿል። ዶክተር አብዱል መናን አዲሱ የገንዘብ ፖሊሲ የሚያስከትላቸው ኢኮኖሚያዊ መቀዛቀዞች ቢኖሩም ከፍተኛ የሆነውን የዋጋ ንረት በመቆጣጠር ረገድ ግን አስተዋጽኦ እንደሚኖረው ይናገራሉ።
ሁል ጊዜ ስለ ዋጋ ግሽበትና ስለ ኢኮኖሚ እድገት ሲወራ አንዱን ትምህርት አለ። አየህ፣ ኢትዮጵያ የነበረችበት አስከፊ የዋጋ ግሽበት ነው። የዋጋ ግሽበቱ እንዳለ ይቀጥልና ኢኮኖሚ እንቅስቃሴ ባንኮቹን ብድራቸውን ይግፉበት ካልክ ምንም አትጠራጠር፣ የዋጋ ግሽበቱ ለድሀው በጣም አስከፊ ሁኔታ ነው የሚፈጥረው። የዋጋ ግሽበት በጣም ብዙ ችግር ከሚፈጥሩ ነገሮች ኢኮኖሚ ውስጥ የዋጋ ግሽበት ነው። አንደኛው ድሀውን በጣም ወደ ድህነት ኢቭን መካከለኛ መደቡን ወደ ድህነት ሊከት ይችላል። በጣም የተወሰነ ህብረተሰብ ክፍልን ደግሞ በፍጹም አንዳንዴ ያልተለፋበትን ሀብት ላይ ያመጣ ይችላል። ለምሳሌ አንድ ባንክ በ18% እና በ20% ይበደርና 30% እኮ ነው የዋጋ ግሽበቱ። ከፍተኛ የሀብት ዝውውር ከአስቀማጩ ወደ ባለሀብቱ ይሄዳል እና ንግዱ ማህበረሰብ ላይ ያለ ሰው ንብረት ያለው ሰው በጣም ተጠቃሚ ሲያደርገው ተቀጣሪውን ደግሞ በጣም ይጎዳል፣ ጡረተኛውን በጣም ይጎዳል። የዋጋ ግሽበትን አረጋጋለሁ ስትል እንደዚህ አይነት ገደቦችን አበጀተህ የብድር ገደቦችን አበጀተህ አረጋጋለሁ ስትል ምንም ጥርጥር የለውም የኢኮኖሚ መቀዛቀዝ ያመጣል። ዋጋ መክፈል አለብህ። የዋጋ ግሽበቱ ግን ወደ ተወሰነ ደረጃ ከመጣ በኋላ ደግሞ ከዛ በኋላ ስለ ኢኮኖሚውን ወደ ማነቃቃቱ ማሰብ መቻል አለብህ።
ዶክተር ሰዋለ በበኩላቸው ፖሊሲዎቹ አዎንታዊም ሆነ አሉታዊ ተጽዕኖ እንደሚኖራቸው ገልጸው መንግስት ይህን በማጣጣም ከተገበራቸው ግን የዋጋ ንረትን ለመቆጣጠር አቅም አላቸው ይላሉ።
ብቻቸውን እነሱ የሚፈልገው ለውጥ ያመጣሉ ብለው ደግሞ መውሰድ አይቻልም። ምክንያቱም አጠቃላይ ኢኮኖሚ ላይ ያለው ፍላጎትና አቅርቦት በምርትም በአገልግሎትም ያለው ፍላጎትና አቅርቦትም በሌላ መንገድ የራሱ የሆነ ሚዛን አለውና ግን እንደ ብሔራዊ ባንክ መውሰድ የሚችለው ይሄን ነው። ሌሎቹን ዋጋ ሊያረጋጉ የሚችሉ ኢኒሽቲቮችን ሌላ ሚኒስትራል መስሪያ ቤቶችና የመንግስት አካላት የሚሰሩት ነው። በብሔራዊ ባንክ አቅምና በሱ ስኮፕ ግን ሊሰራቸው የሚችሉት እነዚህ ናቸው። ሶ የሁለቱ ጥምር ውጤት በዘላቂነት የዋጋ መረጋጋትን ያመጣሉ ተብሎ ይታሰባል። ነገር ግን ያ ሲባል አሉታዊ ተጽዕኖ ሳያሳድሩም ወይ ካልከኝ ያሳድራሉ። እንግዲህ በባለፈው ዓመት የተወሰደው የፖሊሲ እርምጃ ኢንቨስትመንትን በመገደብ ደረጃ የባንኮችን የብድር ምጣኔ በማሳነሱ ኢኮኖሚው ላይ ለብድር ይቀርብ የነበረውን ካፒታል በመወሰን ደረጃ ከፍተኛ የሆነ አሉታዊ አስተዋጽኦ አሳድሯል። ያ ደግሞ ኢኮኖሚው ላይ ኢንጀክት ቢደረግ ቢወጣ ተበዳሪዎች ቢያገኙት ይሰሩበት የነበረ ስራ እድል ይፈጥሩበት የነበረ ምርትና ምርታማነትን ያሳድጉበት የነበረው ነገር ኢኮኖሚ ላይ የሚያሳድረው የራሱ የሆነ ተጽዕኖ አለ።
ከፖሊሲ ትግበራዎቹ ጎን ለጎን መንግስት የግል ባለሀብቱን የሚያበረታቱ የፖሊሲ እርምጃዎችን ሊወስድ እንደሚገባም ባለሙያዎቹ ይናገራሉ። ሀገራዊ ሰላምን ማረጋገጥና ምርታማነትን ማሳደግ ይገባል የሚሉት ዶክተር ሰዋለ ይህ ከሆነ ሁሉን አቀፍ መፍትሄ ለማምጣት እንደሚያስችልም ይገልጻሉ።
ገበያው ላይ ያለው አቅርቦት ያድግ ዘንድ ኢንቨስትመንትን ምርትና ምርታማነትን ማሳደግ በሰፊው መሰራት ይፈልጋል። ኢንቨስትመንትን ለማሳደግ ደግሞ የሚፈልጉ የራሱን የቻለ ምቹ ሁኔታዎች አሉ። አንዱ የቢሮክራሲው መሳለጥ፣ የአገልግሎት አሰጣጥ፣ የመንግስት ተቋማት አገልግሎት አሰጣጥ ኢንቨስተሩን የሚጋብዝ ከቢሮክራሲ የጸዳ ከሙስና የጸዳ አሰራር መዘርጋት፣ ተገማች የሆነ ሲስተም መኖር፣ እንዲሁም ደግሞ አጠቃላይ ሀገራዊ የጸጥታ ድባቡ የኢንቨስተሩን ኮንፊደንስ ቡስት የሚያደርግ የሚያሳድግ የሚያበረታታ መሆን አለበት። የውጭ ኢንቨስተሮችንም የሚስብ መሆን አለበት። ያን ለማድረግ ከዚህ በፊት በተደጋጋሚ እንዳነሳ ነው ሀገራዊ ፖለቲካል ድባቡ፣ የሰላም ሁኔታ፣ ዛሬ በደንብ መስራት አለበት።
የኢትዮጵያ ስታቲስቲክስ አገልግሎት ያወጣው የዋጋ ንረት የሰኔ ወር ሪፖርት አጠቃላይ የዋጋ ንረት ወደ 19.9% መውረዱን አስታውቋል። ይህም በብሔራዊ ባንክ ከተገለጸው ጋር ተመሳሳይ ነው። በሪፖርቱ የምግብ ነክ ዋጋ ንረት 22.7% ሆኖ የተመዘገበ ሲሆን ምግብ ነክ ያልሆኑ ምርቶች ደግሞ 15.8% እንደሆነ ተገልጿል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ወይም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምፅ ቪኦኤ።
አድማጮቻችን፣ የምሽቱ ዝግጅቶቻችን ተጠናቀዋል። ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ 32 አባል ሀገራት መሪዎችና የቃል ኪዳኑ አጋር ሀገራት ተወካዮች ለ75ኛው የቃል ኪዳኑ ምስረታ ክብረ በዓልና ጉባኤ ዋሽንግተን ውስጥ ባለፈው ሳምንት በተሰበሰቡበት ወቅት ፕሬዚደንት ጆ ባይደን እንደተቀበሏቸው በማስታወስ በቪዲዮ ተቀናብረው የቀረበው የምሽቱ ርዕሰ አንቀጽ መልእክቱን ይጀምራል። ርዕሰ አንቀጹ በመቀጠል ፕሬዚደንት ባይደን በቃል ኪዳኑ ጉባኤ ላይ ካደረጉት ንግግር የተወሰደውን አቅርበዋል። እዚህ የዋሽንግተን ስምምነትን የተሰኘውን ሰነድ ፈርመው የሰሜን አትላንቲክ ጦር ቃል ኪዳን ድርጅትን ፈጥረዋል። ይህም በዓለም ታሪክ ብቸኛ ታላቅና ውጤታማ የመከላከያ ቃል ኪዳን ነው። ዛሬ ኔቶ ከመቼውም ጊዜ ይበልጥ ጠንካራ ኃይል አለው። ከመቼውም ጊዜ ይበልጥ ኃይላችን ጠንካራ መሆኑ መልካም ነው፣ ምክንያቱም ይህ ያለንበት የታሪክ ወቅት የጋራ ጥንካሬያችንን የሚጠይቅ ነው። ላለፉት 80 ዓመታት ለሚጠጋ ጊዜ የነበረና እየቀጠለም ያለውን የዓለምን ሥርዓት ለመገልበጥ ፈላጭ ቆራጮች ይሻሉ። በአውሮፓ ፑቲን በዩክሬን ላይ ያወጁት ጦርነት እንደቀጠለ ነው። ፑቲን በዩክሬን እንደማያቆሙ እናውቃለን። ዩናይትድ ስቴትስና 2 ደርዘን የሚጠጉ የቃል ኪዳኑ አጋሮች ከዩክሬን ጋር የጋርዮሽ የጸጥታ ስምምነት ተፈራርመዋል። ተጨማሪ አገራት ወደፊት ስምምነቱን ይቀላቀላሉ። በሚቀጥሉት ወራት ዩናይትድ ስቴትስና አጋሮቿ በደርዘን የሚቆጠሩ ታክቲካዊ የአየር መከላከያ ሥርዓቶችን ለዩክሬን ለመስጠት አቅደናል። ምንም አትሳሳቱ፣ ሩሲያ በዚህ ጦርነት እየተሸነፈች ነው። ኪቭም ላለፉት 2 ዓመታት ተኩል ሳትወድማለች፣ ወደፊትም ትቀጥላለች። ወሳኝ በሆኑ ወቅቶች በተደጋጋሚ እንዳደረግነው ከመበታተን ይልቅ አንድነትን፣ ወደ ኋላ ከመጎተት ይልቅ መሻሻልን፣ ከፈላጭ ቆራጭነት ነጻነትን፣ ከፍርሃት ይልቅ ተስፋን መርጠናል። ከአትላንቲክ ወዲህና ተሻግሮ ያሉ ማኅበረሰቦች ለሰነቁት የጋራ የሰላምና ብልጽግና ራዕይ ጎን በተደጋጋሚ ቆመናል። ኔቶ ይህንን ራዕይ ዛሬም ሆነ ወደፊት ጠብቆ እንደሚቆይ በይፋ ለማወጅ ተሰባስበናል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮቻችን፣ ዝግጅቶቻችን ወይም ከዚህ በፊት ተላልፎ እንደገና ድጋሚ ለመመልከት የምትፈልጓቸውም በአሜሪካ ድምፅ እንዲሁም በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም ላይ እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ እንዲሁም በሌሎችም የመገናኛ አውታሮች በዩቲዩብ እና በኢንስታግራም በሌሎችም ልትከታተሉን ትችላላችሁ። የአሜሪካ ድምፅ አማርኛ አገልግሎት በየቀኑ ከሰኞ እስከ እሁድ በ19 በ25 እና
በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቪዮ ኢትዮጵያ ቻናል ይደመጣል። እንድትከታተሉም እንጋብዛለን። ቀደም ብዬ እንደገለጥኩት ዝግጅቶቻችን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ አት ቪኦኤ አማሪክ ላይ፣ በትዊተር ሃሽታግ ቪኦኤ አማሪክ ላይ እንገኛለን። ኢንስታግራምና ዩቲዩብ ላይም ልታገኙ ትችላላችሁ። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 ላይ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን፣ ይደርሰናል። በሌላ በተጨማሪም የዋትሳፕ ቁጥራችን ደግሞ 202-251-3505 ነው። መልእክታችሁንም በዚሁ በድምፃችሁ ቀርጻችሁ ልታስቀምጡልን ትችላላችሁ። በኢሜይል ልታገኙን ከፈለጋችሁ ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው። በዛም መልእክቶቻችሁ ልታደርሱ እንችላላችሁ። እኛም ያደረሳችሁን መልእክትን መሰረት አድርገን ለተለያዩ ዘገቦች ወደ እናንተ ማድረሳችን እንቀጥላለን። አብራችሁን ስለነበራችሁ እናመሰግናለን። የዛሬ ሐምሌ 9/2016 ዓ.ም የማክሰኞ ምሽት ዝግጅታችን የሚመስል ነበር። ሳስተናግዳችሁ ያመሸሁት አስማማየ ነው ነበርኩኝ። በምሽቱ በስቱዲዮ ቅንብር ደግሞ አብረን የቆየው ኤልያስ አስማረ ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ነበረች። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።